The Voice of America. የኢትዮጵያ የውጭ ጉዳይ ሚኒስቴር ሚኒስትር ደኤታና የአስቸኳይ ጊዜ አዋጅ ኮሚኒኬሽንስ ኃላፊ አቶ ሬድዋን ሁሴን ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት የሰጡትን ማብራሪያ ተከትሎ ከሮይተርስ የዜና ወኪል ጋር ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ በምክር ቤቱ ውይይት ላይ ባልተነሱ ጉዳዮች ዙሪያ ማብራሪያ መስጠታቸውን አክሎ አዲስ ቸኮል ቃለ መጠይቁን በከፊል ተርጉሞ አሰናድቷል።
አቶ ሬድዋን ሁሴን ከሮይተርስ የዜና ወኪል ጋር ባደረጉት 45 ደቂቃ ቃለ መጠይቅ ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት የሰጧቸው መረጃዎች የሚያጠናክሩና አዳዲስ ርዕሰ ጉዳዮችንም ዳሰዋል። የንጹሃን ሞት በተመለከተ በማይካድራ የተረጋገጠው የሟቾች ቁጥር ከ700 በላይ እንደሚሆንና ከዚህም ሊጨምር እንደሚችል የገለጹት አቶ ሬድዋን በሌሎች የትግራይ ክልል ከተሞች በመከላከያ ሰራዊቱና በአየር ኃይል የተፈጸመ የንጹሃን ግድያ ግን የለም የሚለውን የጠቅላይ ሚኒስትሩ ማብራሪያ ማጠናክረዋል። ውጊያው እንዴት ሊቀሰቀስ ቻለ የሚለውን የሮይተርስ ጥያቄም ከስረ መሰረቱ ጀምረው አብራርተዋል። በአሁኑ ሰዓት የዋት አመራሮች ለየት ያለ ትግል ስልት እንከተላለን ማለታቸውን ተከትሎ በ1960ዎቹ እንዳደረጉት የሽምቅ ውጊያ ወይም የትጥቅ ትግል ሊጀምሩ ይችላሉ የሚለውን የጋዜጠኛዋን ስጋት ግን አጣጥለውታል።
ከ50 ዓመት በፊት የትጥቅ ትግል አንድ አማራጭ ነበር። እንደገና በዓለም አቀፍ ደረጃ የሶሻሊስት እንቅስቃሴዎች ነበሩ። ከ50 ዓመት በፊት የነበረው የኢትዮጵያ መንግስትም አምባገነንና በሁሉም የተጠላ ስለነበር ለመታገል በቂ ምክንያት ነበር። የወቅቱ ዩኒቨርሲቲ ተማሪዎችም ሀገራቸውን ለመታደግ በሚል ወደ ትግል ወጥተው ነበር። አሁን ግን ያ ሁኔታ ተቀይሯል። በምርጫ ብቻ ነው ለውጥ ማምጣት የሚቻለው። አሁን ከሞራልና ከከባቢያዊ ሁኔታ አንጻር የትጥቅ ትግልን የሚደግፍ ነባራዊ ሁኔታ መሬት ላይ የለም። እድሜያቸውም አይፈቅድላቸውም፣ የሚከተላቸውም የለም። እንዲሁ ለማለት ያህል ግን ትጥቅ ትግሉን እንቀላቀላለን ሊሉ ይችላሉ።
በምክር ቤቱ ስብሰባ ላይ ህወሓት በአሸባሪነት መፈረጅ አለበት የሚሉ ተደጋጋሚ ጥያቄዎች መነሳታቸውን በተመለከተ ለቀረበላቸው ጥያቄም መንግስት ፓርቲውን በአሸባሪነት እንደማይፈርጅ ፍንጭ የሚሰጥ ምላሽ ሰጥተዋል። ይህም ከጥቂት የፓርቲው አመራሮች በስተቀር አብዛኛው የህወሓት አባል ወንጀል የማይመለከተው ስለሆነ ነው ብለዋል።
እስካሁን ወታደራዊ ክንፍ የሆነው ኦነግ ሸኔ በኦሮሚያ የሚፈጽማቸው ኢሰብአዊ ድርጊቶች አሉ። ህወሓትም ጠቅላይ ሚኒስትሩ እንደተናገሩት 113 ግጭቶችን በተለያዩ የሀገሪቱ አካባቢዎች አስተባብሯል። መንግስት ለዚህ በቂ መረጃ አለው። እነዚህን ግጭቶች ህወሓት በገንዘብ፣ በስልጠና፣ በመረጃ ይደግፋቸው ነበር። በዚህ ምክንያት ነው የምክር ቤት አባላት እነዚህ ሁለቱ ድርጅቶች በአሸባሪነት እንዲፈረጁ ሲጠይቁ የነበረው። ይሁንና በህወሓት ውስጥ ድርጅታቸው በዚህ ደረጃ ጥፋት ውስጥ መግባቱን የማይደግፉ በርካቶች ይኖራሉ። እነዚህ ለዘብተኛ የድርጅት አባላት ህወሓትን እንዲቃወሙና ወደፊት መጥተው እንዲያስተካክሉ እድሉን እንዲያገኙ መንግስት እያበረታታ ነው። የተፈጸሙ ወንጀሎችን በተመለከተም ጥቂቶቹን ብቻ የሚመለከት ነው። በፖለቲካ አመራሮችም በወታደራዊ አመራሮችም ያሉ ወንጀል ፈጻሚዎች በመቶዎች የሚቆጠሩ ናቸው። አብዛኛው ይህንን አይመለከትም። ቀለል ያለ ጥፋት የሰሩት ጥፋታቸውን ካመኑ ይቅርታ ሊደረግላቸው ይችላል። በፍርድ ቤት ሊታይ የሚገባ ጥፋት የፈጸሙ ካሉም ጉዳያቸው በፍርድ ቤት ታይቶ ጉዳዩ ቢቋጭ የተሻለ ነው። መንግስት ወደ ኋላ መመለስና እዚያው መቆም አይፈልግም። ለዚህም ነው ጠቅላይ ሚኒስትሩ በመደመርና ይቅርታ ላይ የሚያተኩሩት።
ኤርትራና ሌሎች ሀገራት በእርምጃው ላይ ተሳታፊ ናቸው ለሚለውም አቶ ሬድዋን ክሱን የሚያስተባብል ምላሽ ነው የሰጡት። በሰሜን እዝ ያለው ኃይል ብቁና ብቻውን ኤርትራን መመከት የሚያስችል አቅም ነበረው ያሉት አቶ ሬድዋን የትግራይ ክልል ወታደራዊ አቅምም ከሰሜን እዝ አቅም በላይ ሊሆን አይችልም ሲሉ ክሱን አጣጥለዋል። የአማራ ክልል ሚሊሻ እንዴት ወደ ትግራይ ክልል ሊገባ እንደቻለ ተጠይቀውም የመከላከያ ሰራዊቱን ለማገዝ ነው ብለዋል።
ሊጋሊ ሪጂናል ሚሊሻ ኤንድ ስፔሻል ፎርስስ ዌር ሚን ቱ ኮንትሮል
ልዩ ኃይሉና ሚሊሻዎቹ በየክልላቸው ያሉ የጸጥታ ችግሮችን ለመፍታት ነው የተቋቋሙት። በወቅቱ የመከላከያ ሰራዊት ላይ ጥቃት ሲፈጸምበት ብዙ ሰዎች ወደ አማራ ክልል ተሰደው ነበር። በአማራ ክልል ድንበር አካባቢ ጥቃት የተፈጸመበትን የመከላከያ ሰራዊት ለማገዝም ገብተዋል። በተወሰኑ አካባቢዎች ትግራይ ክልል ውስጥ የገቡ አሉ። ከዛ በኋላ ግን እንዲቀጥሉ አልተደረገም።
በተወሰነ ትግራይ አካባቢዎች የገባኛል ጥያቄ መኖሩንም ሪፖርተርስ የጠየቀ ሲሆን የገባኛል ጥያቄ በአማራና ትግራይ ብቻ ሳይሆን በሶማሌና በአፋር እንዲሁም በኦሮሚያና ደቡብ መካከል መኖሩንም ጭምር ገልጸው ለመፍትሄውም የማንነት ጥያቄዎችን የሚያይ ራሱን የቻለ ኮሚሽን ተቋቁሞ ሀገር አቀፍ የመፍትሄ አቅጣጫ እየተጠና ነው ብለዋል። በሌላ በኩል በሌሎች ዞኖችና ከጸጥታ ውጪ ባሉ የመንግስት ተቋማት የሚሰሩ የትግራይ ክልል ተወላጆች አስገዳጅ ረፍት እንዲወጡ ስለመደረጋቸው አቶ ሬድዋን ጥያቄ ቀርቦላቸው ነበር። ይህ የተደረገው በዋናነት በጸጥታ ዘርፎች ብቻ ነው ያሉት አቶ ሬድዋን ውሳኔውም ለሁለቱም ወገኖች ጠቃሚ ስለሆነ ነው ብለዋል።
Actually stay at home and if you look at the security institutions
በመሰረቱ ቤታቸው ረፍት እንዲወጡ ነው የተደረገው። የጸጥታ ተቋማትን በተመለከተ እነዚህ ሰዎች የታጠቁ ናቸው። የጸጥታ ነክ መረጃዎችም አሏቸው። በሌላ በኩል የወታደራዊ ሬዲዮ መገናኛ ሐላፊው ሬዲዮ አጥፍቶ ወደ ዋት ማዞሩን ስታይ በማይካድራይ ተፈጸመውን ስታይ በሰሜን እዝ ውስጥ ጓዶቻቸው ላይ ጥቃት ይፈጸሙ መኖራቸውን ስታይ በሌሎች የጸጥታ ተቋማት ላይ ያለ አንድ ሰው የትግራይ ክልል ተወላጅ ባንደረባውን ሊጠራጠር ይችላል። የትግራይ ክልል ተወላጁ ምንም ነገር ባያስብ እንኳን ሳይቀድመኝ ብሎ እርምጃ ሊወስድበትም ይችላል። እርምጃው መውሰድ አንዴ ከተጀመረ ደግሞ ጥፋቱ እየሰፋ ነው የሚመጣው። ይህ ሰፊ የእርስ በርስ መጠራጠርን ይፈጥራል። እናም ረፍት እንዲወጡ የተደረገው ለራሳቸው ደህንነትና ለጸጥታ አካሉ የአንድነት መንፈስ ሲባል ነው።
በሌሎች የመንግስት ተቋማት ግን ረፍት ወጡ የትግራይ ክልል ተወላጆች ቁጥር ጥቂት እንደሆነ ነው አቶ ሬድዋን የሚናገሩት። በቀጣይ የመንግስታቸው ትኩረት የህዋት አመራሮችን አድኖ መያዝና ትግራይ መልሶ ማቋቋም እንደሆነ ነው አቶ ሬድዋን የሚገልጹት። ከ6 ከ8 የሚደርሱ ድልድዮችን ጨምሮ በርካታ መሰረተ ልማቶች ያላግባብ ፈርሷል ብለዋል። አንዳንድ የትግራይ ነዋሪዎች የክልላቸው ህዝቦች ድርግን ለመጣል የከፈሉት መስዋዕትነት የረሳንባቸው ይመስላቸዋል የሚሉት አቶ ሬድዋን እንዲህ ሊሰማቸው የበቃው ግን የህዋት ከፍተኛ አመራሮችና ወታደራዊ አዛዦች በሙስናና ብልሹ አመራር የፈጸሙትን ጥፋት ባለማወቅ ነው ብለዋል። በንጹሃን ላይ ጅምላ ጭፍጨፋ ከፈጸመ የሰሜን እዝ ካጠቃና ወደ ከተሞች ሮኬቶችን ከሚተኩስ ቡድን ጋር ድርድር እንደማይኖርም በቃለ መጠይቃቸው ደግሞ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።